የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ግንቦት 24 2012 ዓ.ም ምረት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመርን። አድማጮች በኮሮና ቫይረስ ስርጭት ምክንያት የምትከታተሉትን ፕሮግራም የምናቀርብላችሁ በየመኖሪያ ቤታችን ሆነን ነው።
ካሁን እንግዲህ 22000 ህጻናት ከዚህ ቀጥታ ከግመል በተመጻሕፍት ተጠቃሚ ሆነዋል ብለን ነው የምናስበው።
ቀደም ሲል የሰማናት የህጻናት አድን ድርጅት ቃል አቀባይ የሆነችውን ህይወትን ምሻውን ነው። ድርጅቱ በኮቪድ-19 ምክንያት በቤታቸው ለተገደቡ ህጻናት ተስፋ የሚሆን የግመል በተመጻሕፍትን ይዞ ብቅ ብሏል። ስለጉዳዩ በምሽቱ እንነግራችኋለን።
አዎ ከምን ነገራችሁ ለቀሚያው ነው ያስተምራቸው አባትና ታደርገው ነገር በማየት ነው ኢሚዲየት ያደረኩ የተለማመዱት የሚኖሩት ማለት ነው። ወደፊት ትልቃ አጀርት ሲሆኑ የሚኖሩት ነው።
አሁን ደግሞ የሰማናት የስነ ልቦና ባለሙያዋን ትግስት ዋልታ ንጉስን ነው። የቤት ውስጥ ጥቃትና ግጭት ስለሚፈጠረው ዘላለማዊ የስነ ልቦና ተጽዕኖ በምሽቱ ታብራራለች። ተጨማሪ ትኩስ ርዕሰ ጉዳዮችን ይሰማሉ። ፕሮግራሙን በመምራት እኔ ስመኝሽ ቆየ፣ በማቀናበር ደግሞ ኤልያስ አስማረ አብረናችሁን ቆያለን። በቅድሚያ ከአለም ዙሪያ አሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። የከፍተኛ ትምህርትና ስልጠና ተማሪዎችና መምህራን ያለ ክፍያ በዲጂታል ላይብረሪ እንዲጠቀሙ ተወሰነ። የኮቪድ-19 ወደ ኢትዮጵያ መግባት ተከትሎ ዩኒቨርሲቲዎችና የቴክኒክና ሙያ ትምህርት መቋረጡን ተከትሎ በኦንላይን ትምህርትን ለማስቀጠል ሲደረግ በነበረው ጥረት መሰረት ከዛሬ ጀምሮ ከኢትዮ ቴሌኮም ጋር በተደረሰ ስምምነት መሰረት የሚኒስቴር መስሪያ ቤቱ ያዘጋጀውን የዲጂታል ላይብረሪ ተማሪዎችና መምህራን ገብተው ከክፍያ ነጻ በሆነ መልኩ በኦንላይን ትምህርት እንዲቀጥሉ መፈቀዱ ታውቃል። የሳይንስና ከፍተኛ ትምህርት ሚኒስቴር በተመጻሕፍቱ ከ80000 በላይ ማጣቀሻ መጻሕፍት፣ የመጀመሪያ ዓመት የዩኒቨርሲቲ ተማሪዎች ሞጁሎች፣ በምስል የተደገፉ አጋዥ ማብራሪያዎች እንዲሁም የሁሉም የትምህርት አይነት ኮርስ ማቴሪያሎች መያዙንም ጨምሮ በፌስቡክ ገጹ ላይ አስታውቋል። ባለፉት 24 ሰዓታት ውስጥ በተደረጉ 2926 የላብራቶሪ ምርመራዎች 85 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ቫይረሱ የተገኘባቸው ሰዎች ከአንድ ወር አራስ ሕፃን እስከ 65 ዓመት የዕድሜ ክልል ውስጥ ያሉ 51 ወንዶችና 34 ሴቶች ናቸው። 72 ሰዎች ከአዲስ አበባ፣ 4 ሰዎች ከትግራይ፣ 5 ሰዎች ከኦሮሚያ፣ 1 ከአማራ ክልል እንዲሁም 3 ሰዎች ከሶማሌ ክልል ናቸው። እነዚህ ውስጥ 48ቱ ምንም አይነት ንክኪም ሆነ የጉዞ ታሪክ የሌላቸው፣ 19 ሰዎች የውጭ ሀገር የጉዞ ታሪክ ያላቸው እንዲሁም 19 ሰዎች የታወቀ ንክኪ የነበራቸው ናቸው ሲል የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቃል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1157 ደርሷል። የኮሮና ቫይረስ በምርመራ ተገኝቶበት በኤካ ኮተቤ ሕክምና ሲደረግለት የነበረና ከዚህ ቀደም ተጓዳኝ ህመም ያለበት የ30 ዓመት ኢትዮጵያዊ በትላንትናው ዕለት ህይወቱ ሊያልፍ ችሏል። በአጠቃላይ በኢትዮጵያ በኮሮና ቫይረስ ሳቢያ ህይወታቸው ያለፉ ሰዎች ቁጥር 12 ደርሷል። በሌላ መልኩ በትላንትናው ዕለት 8 ሰዎች፣ 3 ከኦሮሚያና 5 ከአዲስ አበባ ከበሽታ ያገገሙ ሲሆን በአጠቃላይ እስካሁን ድረስም በሀገሪቱ 217 ሰዎች ከበሽታው አገግመዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚኒሶታ ተጠርቶ የነበረውና ወደ ህውከት የተቀየረውን ሰላማዊ ሰልፈኞችን በመቆጣጠሩ ረገድ ላሳዩት ተግባር ብሔራዊ ዘብን አመስግነዋል። ፕሬዝዳንቱ በትዊተር ገጻቸው የተፈጠሩት ግጭቶች በሙሉ በአንቲፋ የሚመሩ ስርዓት አልበኞችን ጥፋተኞች ናቸው ብለዋል። ፕሬዝዳንቱ አክለውም አሜሪካ ከዚህ በኋላ አንቲፋ ወይም ጸረ ፋሽስት ድርጅትን እንደ አሸባሪ ድርጅት እንደምትቆጥሩ አስታውቀዋል። አንቲፋ ድርጅታዊ መዋቅር የሌለው የሰዎች ስብስብ ሲሆን አባሎቹ በአብዛኛው ለቀኝ ዘመሙ እንቅስቃሴዎች ባላቸው ጠንካራ ተቃውሞዎችም ይታወቃሉ። እስከ ትላንትናው ምሽት ድረስ ቢያንስ በ25 የአሜሪካ ግዛቶች የሰዓት እላፊ ገደብም ተጥሏል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። አሁን ቀዳሚውን የዕለቱን አብይ ርዕስ እናስደምጣችሁ። በኮቪድ-19 ወረርሽኝ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ህጻናት ከትምህርት ርቀው በየቤታቸው ይገኛሉ። በዚህ ወቅት ህጻናት መሰረታዊ የንባብ ችሎታቸውን እንዲያዳብሩ ያለመ የህጻናት አድን ድርጅት የግመል ቤተመጻሕፍትን በአማራጭነት ይዞ ብቅ ብሏል። ቀደም ባለው ጊዜም በአንዳንድ ሁኔታዎች ውስጥ ለስራው ሁሉ የነበረው ይህ መርሃ ግብር በተለይ ከአርብቶ አደር ማህበረሰብ ውስጥ ለሚኖሩ በሺዎች የሚቆጠሩ ህጻናት መልካም ዕውቀት መቅሰሚያ አማራጭ እንደሚሆን ተስፋ ተጥሎበታል። ባልደረባችን ሀብታሙ ስዩም በእነዚህና ተያያዥ ሐሳቦች ዙሪያ ከህጻናት አድን ድርጅት ቃል አቀባይ ህይወት ምሻው ጋር ቆይታ አድርጓል። ቀጥሎ ይቀርባል።
ስሜ ህይወት ምሻው ይባላል። በኢትዮጵያ የህጻናት አድን ድርጅት የኮሙኒኬሽን ኃላፊና የድርጅቱ ቃል አቀባይ ነኝ።
ህይወት እጅግ በጣም አመሰግናለሁ። በኮቪድ-19 ምክንያት ተማሪና ትምህርት ቤቶች ተለያይተው ሰንብተዋል። የእናንተ ተቋም ደግሞ በተወሰነ መልኩ ማስተጋገሻ የሚሆኑ መፍትሄዎችን እየወሰደ ይገኛል። በተለይ አርብቶ አደር ለሚባለው ማህበረሰብ ይዞት የመጣው አንድ አሰራር አለ። የግመል ቤተመጻሕፍት እንደሚባልም ሰምተናል። የግመል ቤተመጻሕፍት መቼ ተጀመረ? በምን መልኩስ ነው አገልግሎት የሚሰጠው?
የግመል ቤተመጻሕፍት እንግዲህ ከተጀመረ ከ10 አመት በላይ ሆኖታል። እንደሚታወቀው ቀድመን እንደጠቀስከው አርብቶ አደር አካባቢዎች ላይ ከትምህርት ቤትም ቢኖር ከመጽሐፍት ጋር በብዛት የመገናኘት እድል የሌላቸው ህጻናት አሉና ከትምህርት ውጪ በተለይ ይሄ ትምህርት ነክ ከሆነው መጽሐፍት ውጪ የንባብ ክህሎታቸውን እንዲያዳብሩና አድማሳቸውን እንዲያሰፉ የሚረዱ መጽሐፍትን በግመል አማካኝነት ያዘዋወርን ስናቀርብ 10 አመት ሆኖናል። እንግዲህ አንድ ግመል ወደ 200 መጽሐፍ ይይዝልናል። ግመል እንግዲህ በዛ ማህበረሰብ ውስጥ ከፍተኛ ክብርና ጥቅም ያለው እንስሳ መሆኑ ይታወቃል። አሁን ደግሞ መጽሐፍትን ከግመል ጋር አገናኝተን ህጻናቱ ያንን መጽሐፍ እንዲያገኙ እያደረግን ነው እና 200 መጽሐፍ የሚይዙ ግመሎች እያንዳንዳቸው በየስፍራው ይሄዳሉ። አሁን ስለ ሶማሌ ክልል እያወራን ነው። ለምሳሌ በመረጥናቸው አካባቢዎች ይሄዱና ህጻናቱ በፊት ያው እንግዲህ ከኮሮና በፊት ሰብሰብ ብለው ያው የሚያነቡበትን ጊዜ ነበረ። አሁን ግን ይዋሱና በሳምንት ያ ቤተመጻሕፍት ተመልሶ እስኪመጣ መጽሐፉን አጠናቀው እንደገና ይመልሳሉ ማለት ነው። ስለዚህ በሳምንት አንድ ጊዜ ይሄዳል አንድ ቦታ ማለት ነው ግመሉ።
ይሄ መርሃ ግብር በስንት መንደሮች የሚከናወን ነው? ምን ያክል ህጻናትስ ተጠቃሚ ናቸው?
እንግዲህ እስካሁን ድረስ በቆጠርነው መሰረት በሶማሌ ክልል ብቻ ብናይ በነገራችን ላይ ሰፋ አድርገን አንድ ጊዜ አህዮችንም እየተጠቀምን በተለያዩ የኢትዮጵያ ክፍል ውስጥ ይሄንን ስናደርግ ቆይተናል። ስለዚህ የግመሉ ቤተመጻሕፍት ለሶማሌ ክልል ብቻ የተሰራ ነገር አይደለም። እንደ አካባቢው ሁኔታ ህጻናትን እንዴት ማግኘት እንችላለን በሚል ስንደስ ቆይተናልና እስካሁን እንግዲህ 22000 ህጻናት ከዚህ ቀጥታ ከግመል ቤተመጻሕፍት ተጠቃሚ አግኝታ ሆነዋል ብለን ነው የምናስበው። 33 መንደሮችን ደርሰናል ሶማሌ ክልል ውስጥ።
እንደዚህ ያለ መርሃ ግብር ውጤታማነቱ የሚለካው በተማሪዎች ወይም በህጻናቱ ምላሽ ነው። እስካሁን ድረስ ከህጻናቱ ጋር ባላችሁ ቆይታ እንዴት ነው ምላሻቸው?
እንግዲህ እኛ የምንሰራበት ቦታ ከከተማ በጣም የራቀና ለሌሎች ቤተመጻሕፍትንም ሆነ መጽሐፍትን ለማግኘት አማራጮች የሌሉበት ስፍራ እንደመሆኑ ህጻናት የማንበብ ፍቅሩን በማሳደር መጀመሪያ በጣም ትልቅ ተጽዕኖ አምጥቷል ብለን እናስባለን። ይሄ ተንቀሳቃሽ ቤተመጻሕፍት በግመልም ሆነ በአህያም ሆነ አንዳንድ ጊዜ ደግሞ የማህበረሰብ ቤቶቹ ላይ እየተጠቀምንም የምናስነብበት ጊዜ አለ። ለምሳሌ ጎጆ ቤታቸውን እየሰጡን እንደ ቤተመጻሕፍት አድርገን የምንጠቀምበትም ጊዜ አለ። እንደ አገሩ ሁኔታ እንደመረጥ ነው ቦታና ህጻናቱ እጅግ በጣም ነው የሚወዱት። የማንበብ ፍቅር በጣም እንዳሳደረባቸው ይነግሩናል። የንባብ ክህሎታቸው ከጊዜ ወደ ጊዜ ከሳምንት ወደ ሳምንት በጣም እየጎለበተና የሚያኮራ ደረጃ ላይ ሲደርስ አይተናል። ለምሳሌ ምናልባት ስለ ማህዲያ ባወራ፣ ማህዲያን በቅርብ ያገኘናት ልጅ ናት እዚሁ ሶማሌ ክልል ውስጥ። እንግዲህ ምን ስትል ነበረ እንዲሁ ለምን ምን እያሰቡ ነው ልጆች በተለይ ከዚህ ከኮሮና ቫይረስ ጋር በተገናኘ ይሄ መጽሐፍ የማግኘት እድላቸው መኖሩ በምን ያህል ደረጃ ያስደስታቸዋል ብለን ስንጠይቃት እንግዲህ ትምህርት ቤት ሲዘጋ በጣም አዝኜ ነበረ፣ አሁን ግን ይሄ በተመጻፍ ተፈራችን ድረስ እየመጣ ግብሎቹ ከጻምስ መጻፍ ላይ ያሻኝን እየወሰድኩኝ ስለማነብ በጣም ደስተኛ ነኝ ብላናለችና የብዙዎቹ በብዙ ሺህ የሚቆጠሩ ህፃናት ስሜትም ተነሳይታይ ነው። ቤተሰቦቻቸውም እጅግ ደስተኛ እንደሆኑ ነው የምናውቀው።
እንግዲህ ህይወት ይሄኛው መርሃ ግብር ቀደም ብለሽም ተቀስ እንዳደረግሽው በአርብቶ አደሩ ማህበረሰብ ውስጥ የሚኖሩ ህፃናትን በተለየ ሁኔታ ለንባብ ለትምህርት እንዲበቁ ለማድረግ የተደረገ ጥረት ነው። ሚሊዮኖች የሚቆጠሩ ኢትዮጵያውያን ህፃናት ያው በዚህ በኮቪድ-19 ምክንያት ከትምህርት ቤቶች ርቀዋል። ለነሱ የሚዳረስባቸው ሌሎች ተጨማሪ መርሃ ግብሮችን ለመጀመርስ አላሰባችሁም ወይ? በከተማውም ለሚኖሩ ከተማ ቀመስ በሆኑ ስፍራዎችም ለሚኖሩ ህፃናትና ተማሪዎች የታሰቡ ሌሎች ነገሮችስ አሉ ወይ?
በጣም ጥሩ ይሄንን ስለጠየቅከኝ በጣም ደስ ብሎኛል። በነገራችን ላይ የህፃናት አድርጅት በትምህርትም ላይ ሆነ በሌሎች ያገልግሎት ዘርፎች የሚያደርገውን መደበኛ ስራውን አላቋረጠም። ኮሮና መጥቷል ተብሎ የቆመ አንዳችም ስራ የለም። ስለዚህ ከትምህርት ቤቶች መዘጋት ውጪ በሌላ መንገድ አሁንም በተቀሰነው መንገድም ሆነ በሌሎች መንገዶች ህፃናትን ማስተማራችንን፣ ህፃናትን ማከማችንን፣ ህፃናትን መጠበቃችንን አላቆምንም። ትልቁ ወሳኝ ነገር እሱ ይመስለኛል። ከዛ በተጨማሪ ግን እንደዚህ ከኮሮና ቫይረስ ጋር በተገናኘ ትምህርት ቤት መዘጋታቸውን በማስመልከት መንግስትም የርቀት ትምህርትን እየተገበረ እንደሆነ ይታወቃል። በቴሌቪዥን፣ በሬዲዮ የተለያዩ መንገዶች ህጻናት በቤታቸው ሆኖ እንዲማሩ እየተሰራ እንደሆነ ይታወቃል እና ይህንኑ ለማገዝ በቅርቡ ከዩኒሴፍ ጋር 9 ጣቢያዎችን ከ9 ጣቢያዎች በሳተላይት ከሚያስተላልፉ ጣቢያዎች ጋር ስምምነት ፈጽመናል። ከነገ ወዲያ እንደውም ይሄ ፕሮግራም ይመረቃል። ምናልባት በተለየ ሁኔታ ማውራት እንችላለን እና በዚህ መሰረት በተለይም ይሄ በመደበኛው የቴሌቪዥን እና የሬዲዮ ስርጭት ትምህርትን በቀላሉ ማግኘት ያልቻሉ ህጻናት፣ ኢትዮጵያውያን ህጻናት እንዲማሩ የሚያስችል መንግስትን የሚያግዝ ፋይዳ ያለው መርሃ ግብር ነው ብለን ነው የምናምነው። እሱ ከነገ ወዲያ ከትምህርት ሚኒስቴር እና ከአጋራችን ከዩኒሴፍ ጋር የሚመረቅ ይሆናል።
እጅግ በጣም አመሰግናለሁ። ህይወት ምሻው የህጻናት አድን ድርጅት የኮሚኒኬሽን ዳይሬክተር።
እኔም በጣም አመሰግናለሁ።
ቀጣዩ ርዕሳችን የሴቶችን ጥቃት ይመለከታል። የሴቶች ጥቃትን ለማስቆም በየጊዜው በመገናኛ ብዙሃን ከመነጋገርና ህጋዊ ቅጣቶችን ከመበየን ባለፈ ቤተሰብ ላይና ያለፈ ታሪክን ማስተካከል ላይ መስራት አለብን የምትለን ቀጣዩ እንግዳችን ትዕግስት ዋልተ ንጉስ ናት። ትዕግስት የስነ ልቦና ሐኪምና ቤተሰብን በማማከር ዙሪያ በሚያተኩረው የእርቅ ማዕድ የሬዲዮ ፕሮግራም አጋር መስራች ናት። ከኤደን ገረመው ጋር ቆይታ አድርጋለች።
ትዕግስት ዋልተ ንጉስ በቱራማ ቴራፒ እንደሷ ትርጓሜ በአእምሮ ጠባሳ ዙሪያ የምትሰራ የስነ ልቦና ባለሙያና የእርቅ ማዕድ የሬዲዮ ፕሮግራም አጋር መስራች ናት። በሙያዋ ብዙ አይነት ግለሰቦችን የማገዝ እድል ያጋጠማት ሲሆን በአብዛኛው የስነ ልቦና ችግሮች ከባለፈው የህይወት ልምድና ተሞክሮ በተለይም ደግሞ በአስተዳደግ ምክንያት የሚከሰቱ የአእምሮ ጠባሶች ማመርቀዝ ምክንያት የተፈጠሩ በመሆናቸው ለማናቸውም አይነት ጥቃቶች መፍትሄው የታመመን ቤተሰብ ማከም እንደሆነ ትገልጻለች።
በጣም በልምዴ አሁን ያየሁት ምንድን ነው፣ ያልተሰራ የኋላ ታሪክ አለ። በተለይ 90% ችግሮች ብዬ የማስበውን የታየኋቸው ኬዞች ሰዎች ካገኘኋቸው ሰዎች የኋላ ታሪክ ነው። ያ ማለት የልጅነት ታሪክ ያልተሰራ የልጅነት ታሪክ አለን። እንዳትኛውም እንደ ሀገር በጣም የሚያደነግጠሽ ማለት እኛ ያለን የአስተዳደግ ልጆቻችንን የምናሳድግበት ዘይቤ በተወሰነ መልኩ ፍተሻ አለበት። ሁሉ ፍጥረት የቤተሰብ ይሄ የተዋቀረበት አወቃቀሩ ከየት አለበት ብዬ አስባለሁ። እንዲያውም እንዲ የገልጸዋል ብዙ ጊዜ እስራኤል እየታመመ ቤተሰብም ይታመማል። በነገራችን በአካላችን እንደሚታመመው ሁሉ ቤተሰቡም ራሱ ይታመማል እና ዲስፋንክሽናል ፋሚሊ እየመጣ የልጅነት አስተዳደግ ሁኔታዎች እና ምንድን ነው ለእኔ የልጅነታችን ጊዜ ላይ ያመጣው ጠባሳ ዛሬ ላይ በጣም ትልቅ ቦታ አለው ብዬ አስባለሁ። ምናልባትም አሁን ብዙ ጊዜ ይባላል እኛ ሀገር የወንዶች የበላይነት አለ፣ ወንዶች በጣም ሴቶችን ያጠቃሉ ይባላል። አብዛኛውን ጊዜ ያው ህጉ ጫን ብሎ ይህን ዓመት አስራ አለው ይህን ዓመት ያክል እቀጣለሁ ሴቶች እኩል ናቸው ከወንዶች ያክል ብሎ በጣም ሚዲያው በጣም ይጮሃል። ግን እኔ አንዳንዴ ለእኔም በራሴ የሚታየው አንዳንዴ እኮ የሚጮህበት መንገድ ራሱ ትክክል አይደለም። ምክንያቱም ያልተሰራ ፓርት አለ፣ ያልተሰራ ነገር አለ። ቤተሰብ ከታመመ በቤተሰብ ውስጥ የሚወጣ ወንድ እኮ የታመመው ወንድ ነው የሚሆነው።
ልጆች የሚማሩት ከሚነገራቸው ይልቅ በማየት መሆኑን የምትጠቅሰው የስነ ልቦና ባለሙያዋ ትግስት ዋልተንጉስ በዚህ ሳቢያ ልጆች ጥቃትን ከወላጆቻቸው እየተማሩ ያድጋሉ ትላለች።
ያው ብዙ ጊዜ የሚታየው በምግ በትግስት ብቻ ሲቀጣ ስለምንመለከት ነው፣ ሲደበድባት ብቻ ነው የምናስተውለው። ግን በኢኮኖሚ ትቀጣለች። ይህ ማለት አቢዩዝ ያደርጋቸዋል፣ በማኩረፍ እንደገና በመከልከል ሊሆን ይችላል፣ ማህበራዊ ህይወቷን እንደገና በማንቋሸሽ ሳይኮሎጂካሊ ራሷን ወደ ታች አድርጋ ልታይ ማለት ነው። አሁን ይሄንን ይሆናል መሰለሽ፣ ይሄ ልጅ ሲመለከት አሁን ዶች ብዙ ከምንነግራቸው ይልቅ የሚያዩት ነው የሚያስተምራቸው፣ በማየት ነው። በጣም በመመልከት ቤተሰባቸው የሚያደርግ አባትና የምታደርገውን ነገር በማየት ነው ኢሚዲየት እያደረጉ እየተለማመዱ የሚኖሩት ማለት ነው። ወደፊት ትልቅ አደልት ሲሆኑ የሚኖሩት ስም ነው ብዬ ነው ማምነው። እና አንድ ቤተሰብ ውስጥ የሚያድግ ልጅ ደግሞ ከሚምረው ነገር አንደኛው ቁልፍ ነገር ኢሚዲየት ትስስር ይማራል። አሁን እንግዲህ ቤት ውስጥ ምን አይነት ይገኛል በእናትና በአባት መካከል? ይሄ ልጅ አሁን ኢንቲሜሲ ማለት ምን ማለት ነው? ለዚህ መደባደብ ማለት ሌላ የታመመ በሽታ ማስበው ልጁን በጣም አሁን የሰው ልጅ ፐርፌክት አይደለም ምሉ አይደለም፣ ግን ምሉ እንዲሆን የሚፈልግ ቤተሰብ እያንዳንዱ ነገር ልጆቹ ትክክል እንዲያደርጉ ደግሞ የሚቆጣጠር ቤተሰብ አለ። ልጁን መቼ ነው የሚወደው? ልጁ ትክክል ይሰራል። ልጁ ትክክል ካልሰራ ግን ቤተሰብ አይወደው። እኛ ደግሞ ብዙ ጊዜ የምንለው ስነ ልቦና ባለሙያዎች ፍቅርን አትደራደርበት፣ ሌላ ነገር ልትደራደር ይችላል። በነገርሽ ላይ ግን በፍቅር በየትኛውም ሁኔታ ልጁ ቢወድቅ ቢነሳ ቤተሰብ ይወደዋል። ግን ቢወድቅም ቢነሳ የምትከለክው ሽልማቱን ነው። ጥሩ ካመጣ ሸልሚዋለች፣ ጥሩ ካለመጣ ሸልሚ። መውደድ ግን አትደራደሪበትም። ፍቅር ምንም በየትኛውም ሁኔታ አታስገቢ። ግን ይሄ ልጅ ካደገ በኋላ ሪሌሽንሽፕ ውስጥ ግንኙነት ውስጥ ይገባል። ግንኙነት ውስጥ ሲገባ
ኢትዮጵያ ውስጥ አንድ አራተኛ የሆነው ሕዝብ የአእምሮ ሕመም ሕክምና የሚያስፈልገው ቢሆንም የአእምሮ ሕክምና አገልግሎት ግን የሚያስፈልገውን ያክል የተስፋፋ አለመሆኑን የምትጠቅሰው ትዕግስት እሷ በምትሰራበት ማዕከል ውስጥም ለምክር አገልግሎት የሚመጡ ግለሰቦችን እርስ በርስ ሀሳብ ለማጋራትና በአንዴ ብዙዎችንም ተደራሽ ለማድረግ መንገድ መዘየዳቸውን ነው የምትገልጸው።
እኛ ይሄ ነገር በጣም እየከበደን ይዘውን ቁጥር እየጨመረ ስለመጣ ትራማ ኢንፎርምድ ግሩፕ ሳይኮ ኤዲኬሽን ጀመረ። ይሄ ማለት ምንድን ነው? ሰዎች በተለያየ ሹ ሊሆን ይችላል፣ ቢሮ ሚለት የተለያየ ህመም፣ የተለያየ የኋላ ታሪክ ይኖራል ይችላል። አንድ ላይ በግሩፕ ክብ ይሰሩና መሬት ላይ ብጭበን በተለይ ደግሞ ስቶሪዎችን እንጠቀማለን፣ ተረቶችን፣ ታሪኮችን፣ ምሳሌዎችን እንጠቀማለን። ሁለተኛ ደግሞ ስዕሎችን፣ ፔንቲንጎችን ደግሞ እንጠቀማለን። በሀገራችን የተሳሉ ማለት ነው። ምንድን ነው የምናደርገው? ተሰባጭ ከምታቱ ዋን ቱ ዋን ከሆነ ያንዳንዱ ሰው ካየን በጣም ይከብደን ትደርሹ ስብስብ ብለን ሰዎች ለስድስት ሳምንት ጮማ ላይ እንዲሰሩ እናደርጋለን። የሚገርምሽ ነገር አንዳንድ ሰዎች ፕሮሰስ ያደርጋሉ። ሁለት ሰዎች ቴንኪ ብለውን የሚሄዳሉ። አንዳንድ ሰዎች ደግሞ ይገባቸውን አሀ እካ ይሄን ባህሪ እያሳያል ነው ትዳሬ ላይ ስራዬ ላይ ኑሬ ላይ ለካ ዋጋ አልሰጠውት ይሸዋል ማለት ነው። ስለዚህ ካውንስሊንግ ፈልጋለሁ ብለው ካውንስለር የሚያዋሉ ሰዎች ሃይማኖት አባት የሚያዩ። ስለዚህ ለእኔ ምንድን ነው አሁን እኔ ሰጀስት አድርጊ ብትይ ምንድን ነው እንደ ትምህርት ቤት የግሩፕ ሳይኮ ኤዱኬሽን ፕሮግራም ያስፈልገናል።
የስነ ልቦና ባለሙያ ትግስት ዋልተንጉስ ህብረተሰብን ለማስተማር በእድር፣ በቡና ጠጡ እንዲሁም በተለያዩ ማህበራዊ ስርዓቶች በመጠቀም ሰዎች የሚሰማቸውን ስሜትና ምክንያቱን እንዲገነዘቡ ማድረግ የሚቻል መሆኑን ጠቅሳ ለዘላቂ መፍትሄ ግን በትምህርት ቤቶች ዙሪያ ታዳጊዎች ላይ መስራት መፍትሄ መሆኑን በመገንዘብ እሷና ባልደረቦቿ እንቅስቃሴ መጀመራቸውንም ገልጻለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
በትግራይ ክልል አጽቢ ወረዳ ነዋሪ የሆነው ሀድሮም ኃይለ ስላሴ የበዛውን ጊዜውን እርሻ የሚያሳልፍ አርሶ አደር ነው። በተቀረው ጊዜ ደግሞ ሀድሮም ፖለቲከኛ ነው። የአረና ሉዓላዊነትና ዲሞክራሲ ፓርቲ አመራር ሆኖ ሰላማዊ የፖለቲካና ሲቪክ ተሳትፎ ያከናውናል። የኢትዮጵያው ዘጋቢያችን ሙልጌታ አጽብሃ ሀድሮምን ስለ ህይወት ተሞክሮ አነጋግሮታል። ወደዛው እንለፍ።
حدروم هايلة سلاسم بتغرى كلل عزبو وردام روبا فلق تبلو بميتاو قبلي نوارينو بمسنو المات هيوتو يمراي ميقن حدروم بمساو أبل، ألموند، أبريكوت، برينا، بلم ببزاتي همرتال نزي تكلوج بابزانيو لدقاوا كاوي يمي مكو مهوناتو حدروم مينا قرال دبرناو الدوت ندمي سرا مينا قرو حدروم وطيتا ما لمهون تانكرو إيا سرا ندمي قن يمقلتوال مرت أرسوات درمهون في اللاغوت كاله يتشال أرسوات درمهون كفلك كل جزيه ترات يسفلقان يقبرنا من النت مجنزة مررات على لبه هيوته يتشال لمادرق قوب سرات نيامهون على لبه سراح هيوته ينوبله تررته مسرات على لبه بيامنا اللو بزيهم دقمو كسرازتين زيتنا 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 متمر جمرو موديل أرسوات در تبيه بمنقشت شلماتي يستطعين ببر يعرنا عبالس كهون درس لشلماتي يكربكو تمكرو يارينيو لليلوچم تمكرو أكافل نبر نو يعلو حدرم با قبرنا سرو با كللو بتكايدو يموديل أرسوات درو شلمات كاون بفيتن دات شلما تناقروال حدرم با قراج كفدر جام با دي سوابانا عداما بتكايدو مدركوش عند تشلما قلتوال با نزيه مدركوش اسكولة چي هولة تامتمرت تمكرو ياغنية اسوم تمكرو ياكافل منتاتو استوصوال باولة چي هولة تامتمرت بتقرأي كلل يمين كساكسو يعرنا لو علاوينتنا ديموكراسي بارتي عبال هولو من كساكسي جمرجن بس راهيدتو چگروش ياغات متن دامتو تناغرال حجروم حيلة سلاسم ودا پولتكو عالم يغبا بات مكنا سينا گر سو ملوسب انا لينوروي غبال بلون دميامننا بزيدقمو با ايكونوميو مهبراوينا پولتك كاو يزرفوش ما استعطف على اللبات بلو اندم يعمل قلتوال
ودخل كله لذا ملون كون الله سوالو كراجة بسولو بكين اوصلو مدايك ساتف خيل الله بزيخ عمله الامنة عالمي
بالمنات يسولج هولي مولو مهونا اللبات بفلقو زرف مستعطف على اللبات بزيهم كفتن يعملت هالين عرشوات داري هون نقادي ممهري هون حاكم بهولو مسك مستمارات على اللبات يهمالت يومو يا قداي سايهون يسب انا قداينو بزي دقمو با إيكونومي مهبراوينا بوليتيكاو زرفوش مستاتف ياسفلقال سلزي بنزي زرفوش مستاتف ملو سبقنا اندي نوره يادرقال بزيه امنتيم با بوليتيكا مالتم بسلاموي سيقل مستاتف اندال لبنيا مني با هولتش هولت تامتمرت ميازي اورلاي ودعارنا لالو علاوينتنا ديموكراسي بارتي قبه درشان لابركت يچال كوتنم واقا لمكفل نو يقبهوت نو يعلو با هون قزي با تقرأ كلل بميقن يعارنا لالو علاوينتنا ديموكراسي بارتي يما اكلاوي كوميتي عبال نو حدروم حيلة سلاسم با قبرنا سراو با تلي كا هولتش يامست اسكا هولتش زاد انيا متمرت لامسنو المات يميتك انبت يوها مسمر با كباب ገልጿል ያከባቢ ህብረተሰብ ደግሞ የተከላቸው ቋሚ ተክሎች እንዳይደርቁ አጋዥ እንደነበሩ ያስተዋወሰው ሀድሮም ፖለቲከኛና አርሶ አደር መሆን ያለው ፈተና እንዲህ አወሳል
ፈተናው ምን ፈተና ግን ፍራው ፈተና ከትክል ኮንሰፕት ሆነው ማለጋ
ፈተና ለመጋፈጥ ዝግጁ ከሆንክ ትወጣዋለህ አርሶ አደር ወደ ፖለቲካ መግባት አልተለመደም እንደ ነውርም የሚቆጠርበት ጊዜ አለ ነውርም ብቻ ሳይሆን የጅልና ስራውንም ያጨረሰ ሰው ስራ ተብሎ የሚታመንበት ጊዜ አለ እኔ የምኖርበት ማህበረሰብ ግን ወደ ፖለቲካ መግባት የተቀበለው ነው የሚኖረው ነገር ግን በአስተዳዳሪዎች የሚደርሰው ተጽዕኖ ነበር የማግለል ሁኔታዎችም ይታዩ ነበር አሁን እየተሻሻለ ነው ለማለት ነው እንጂ አሁንም ሙሉ በሙሉ ችግሩ አልተቀረፈም በተለይ ደግሞ ከ2005 እስከ 2009 ዓመተ ምህረት አርሶ አደር ሆነ ሰላማዊ ትግል ማካሄድ በፖለቲካ መሳተፍ ከባድ ነበር ካስተዳዳሪዎች ችግር ይደርስ ነበር ይሄንንም እንደሚደርስ የምጠብቀውና የገመትኩት ነበር በእኔም ሌሎች አርሶ አደሮችና ቤተሰቦቼ ተቸግሯል ነገር ግን በትግል ህይወት የምጠብቀው ነበር ነው ያለው ሀድሮም ባሁን ጊዜ የሚያመርታቸው አፕል አልሞንድ አብሪኮት ፕሪና ፕለም የተባሉ ፍራፍሬዎች ወደ ገበያ ያቀረባቸው እንደሆነ ገልጾ በተለይ በማህበራዊ ሚዲያ እንደሚያስተዋውቃቸውም ተናግሯል በቀጣይ ውጤታ ማስራ እንደሚፈጽም ባለተስፋ መሆኑም ሀድሮም ኃይለ ስላሴ ተናግሯል እኔ ከመሬት ጋር ፍቅር አለኝ ተክሎች መንከባከብ ባህላዊ መዳበሪያዎች ማዘጋጀት የመሬት ለምነትን ለማሳደግ ሰራለሁ በማሳይ ውያድራለሁ ይህ ደግሞ ለመሬት ያለኝ ፍቅር የተነሳ ነው በዚህ ደግሞ የደጋ ፍራፍሬዎች የሚባሉ እንደነ አፕልና ሌሎችም አመርታለሁ በተለይ ከ2010 ዓመተ ምህረት ወዲህ እነዚህ ፍራፍሬ ያመረትኩ ይገኛለሁ። ከዛ በፊት ለ6 ዓመታት የሚሆን መስኖ የማለማበት ውሃ በአከባቢው አመራሮች ተዘግቶ ነበር። አሁን ውሃውን መጠቀም ከተፈቀደልኝ በኋላ ደግሞ የተሻለ እንቅስቃሴ ጀምርለሁ ነው ያለው። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ቀጣዩ መሰናዷችን ስፖርት ነው። ሀብታሙ ስዩም ከመላው ዓለም የተገኙ አበይት የስፖርት ዜናዎችን ያጋራናል። ቆይታችሁ ከኛ ጋር ይሁን።
አመሰግናለሁ ስመኝሽ። የዓለም ገናናዎቹ የአትሌቲክስ ባለድሎች ቀነኒሳ በቀለና ኤሊዮድ ኪፕቹጌን ጨምሮ በርካቶች እንደሚሳተፉበት የተነገረ የበይነ መረብ ላይ ሩጫ ወይንም ቨርቹዋል ረን በዚህ ሳምንት መጨረሻ ላይ እንደሚካሄድ ተነግሯል። ኤንኤን የተሰኘ የስፖርት ኮሙኒኬሽን ድርጅት ያዘጋጀው ይህ ሩጫ 10.5 ኪሎ ሜትሮችን ከቤት ውስጥ ሆኖ ማካለልን ይጠይቃል። ድርጅቱ በበይነ መረብ ገጹ ላይ እንዳስታወቀው ውድድሩ በመጪው ቅዳሜ ለሊት ይጀምራል። ተወዳዳሪዎች እስከ ቀጣዩ ቀን ድረስ ሩጫውን ማጠናቀቅ ይችላሉ። ይፋ በተደረጉ ሩጫ መመዝገቢያ መተግበሪያዎች አማካኝነትም ውድድሩን ያጠናቀቁበት ጊዜ ተገናዝቦ ገቢ ይደረጋል። በዚህ ውድድር ላይ ከተጠቀሱት አትሌቶች በተጨማሪ ወደ 20 የሚጠጉ በተለያዩ ዓለም አቀፍ ስፖርቶች ላይ የተሳተፉ ኢትዮጵያውያንና ኬንያውያን አትሌቶች እንደሚሮጡ ይጠበቃል። የማልታ ሴቶች ሊግ በኮሮና ቫይረስ ምክንያት ቢቋረጥም ቢርኬ ካራ የተሰኘው ቡድን ግን የ2019-2020 የሊጉ ቻምፒዮን ተብሎ ተሰይሟል። ለቡድኑ የምትጫወተው ኢትዮጵያዊቷ ሎዛ አበራም በ12 ጨዋታዎች 30 ጎሎችን በማስቆጠሯ የኮከብ ጎል አስቆጣሪነት አክሊል ጭናለች። ሎዛ ወደ አውሮፓ ከመቅናቷ በፊት ለአዳማ ከነማ በመጫወት ቡድኑን ለፕሪሚየር ሊግ ባለድልነት አብቅታለች። ዘገባው የgoal.com ነው። በመላ ዓለም ላይ የሚገኙ የስፖርት ሰዎች በቅርቡ ባንድ ነጭ ፖሊስ ያልተገባ የተባለ አያያዝ ምክንያት ሞት የተዳረገው ጥቁር ጆርጅ ፍሎይድን እየዘከሩት ይገኛሉ። ፍትህ እንዲሰጥም እየጠየቁ ነው። የጀርመኑ ቦርሲያ ዳርትመንድ ተጫዋቾች ጄደን ሳንቾና አሽራፍ ሐኪሚ ድምጻቸውን ካሰሙ ስፖርተኞች ጋር ተቀላቅለዋል። ትናንት በነበረ ጨዋታ ላይ ፍትህ ለጆርጅ ፍሎይድ የሚል ቲሸርት በመልበስ ሚኒያፖሊስ ላይ ህይወቱ ላለፈው ግለሰብ ድምጻቸውን አሰምተዋል። ከክራውት ኦፍ ፔተርቦርን ጋር በነበረው በዚህ ጨዋታ ላይ 3 ጎሎችን ያስቆጠረው ሳንቾና ሐኪሚ የቡድናቸውን ማሊያ በመውለቅ መልእክቱ የተጻፈበትን ቲሸርት ለተመልካች አሳይተዋል። ቀደም ባለው ጊዜ 2 የቡንደስሊጋ ተጫዋቾችና አንጋፋና አዳዲስ የስፖርት ሰዎች ቁጭታቸውን በተመሳሳይ መንገድ ገልጸዋል። የባውሲያ ሞንቺንግላድባህ ተጫዋች ማርከስ ቱራም ቡድኑ ዩኒየን በርሊንን 4-1 በረታበት ጨዋታ ጎል ካስቆጠረ በኋላ ለፍሎይድ ክብር ተንበርክኳል። የሎስ አንጀለስ ሌከርስ የቅርጫት ኳስ ቡድን ቀዳሚ ተጫዋች ሊብሮን ጄምስ በትዊተር ገጹ ላይ አሜሪካ ስለምን አትወድንም ሲል ጠይቋል። ዘገባው የሮይተርስ ነው። የስፔን ቁንጮ የእግር ኳስ ፍልሚያ ላሊጋ ከሶስት ወራት መቋረጥ በኋላ የፊታችን ሰኔ 11 እንደ አውሮፓውያን አቆጣጠር እንደሚጀምር ተነግሯል። የስፔን መንግስት የስፖርት ዘርፍ ውድድሩ ሲቪሊያና ሪያል ቤትስ ቡድኖች ጨዋታ እንደሚጀምር አስታውቋል። ይህ በእንዲህ ያለ የኮቪድ-19 ስርጭት እንዳይባባስ ደጋፊዎች በሌሉበት የስፖርት ማዘውተሪያ ቦታዎች የሚደረገውን ውድድር የሚከታተሉ ሰዎች የደጋፊዎችን የድጋፍ ድምጽ እንዲያዳምጡ የሚያስችል አሰራር ለመዘርጋት እቅድ መኖሩን የላሊጋ ፕሬዚዳንት ጂቪየር ቴባስ ተናግረዋል። የኮቪድ-19 ወረርሽኝ አበይት የስፖርት ሁነቶችን ባስመደመደ ማግስት ዳግም ከተጀመሩ ውድድሮች ላሊጋ ሁለተኛው ነው። ቀደም ብሎ የጀርመኑ የእግር ኳስ ፍልሚያ ቡንደስሊጋ ጨዋታዎችን ወደ ሜዳ መልሷል።
Beat
የዛሬው የጋቢና ቪኦኤ ጉዟችንን በዚሁ አጠናቀቅን። ከመሰናዶው አርታይ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ፣ እንዲሁም ዜናውን ያቀረበችላችሁ ኤደን ገረመው ጋር በመሆን ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩኝ። በፌስቡክ ገጻችን @voaamharic፣ በትዊተር #gabinavoa፣ እንዲሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።
Tonen radio.